ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። በዛሬው ምሽት ፕሮግራማችን በመስቀል አደባባይ በተፈጸመው የቦምብ ጥቃት ላይ የሚካሄደው ምርመራ መጀመሩን የፌዴራል ፖሊስ አስታወቀ።
ምክትል ኮሚሽነር ጀነራል የምርመራ ዘርፉ የሚመሩ ምክትል ኮሚሽነር ጀነራል ነው የሚመሩት። እንግዲህ ፌዴራል ፖሊስ እንደ አንድ ዩኒት ይሳተፋል ማለት ነው። የምርመራ ኤክስፐርቶች አሉ። ሌላ የአዲስ አበባ ፖሊስ እንደዚሁ የምርመራ ኤክስፐርቶች አሉ። አቃቢ ሕግ አለ። ብሔራዊ መረጃና ደህንነት አገልግሎት ኤክስፐርቶች አሉ። እነዚህ አራት ተቋማት በአንድ ላይ ሆነው ነው እንግዲህ ምርመራው የሚካሄደው።
የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ዘይኑ ጀማል ናቸው፣ ይዘናቸዋል። በሌላ በኩል በጥቃቱ ህይወታቸው ያለፈ ሰዎች ማንነት ይፋ ተደርጓል። ለተጎዱትም እርዳታ ለማሰባሰብ ስራ መጀመሩ ታውቋል።
ደግሞ የከተማ አስተዳደሩ የተጎዱትን ዜጎች ለማገዝ እስከ 10 ሚሊዮን ብር ለዚህ ስራ መድባለን።
የአዲስ አበባ ከተማ ከንቲባ ድሪባ ኩማ ናቸው። በቅርቡ ከእስር የተለቀቁ ወጣቶችን የተመለከተ ዝግጅት ተከታይ ክፍል ይዘናል
እና ከዚያ በኋላ ተክለውኝ እነሱ ወደ ምስል ዘምታል ይበሉ ቶፌት እያለው ዘመዱ ተበጠሳሉ። ግን ዘመዱ ተበጥሶ ነው ብዬ አላስብም። አውቀው ነው የለቀቁም።
በቅርቡ ከእስር የተፈታውን የአየር ኃይል አብራሪ የመቶ አለቃ ማስረሻ ሰጤ ናቸው፣ ይዘናቸዋል እሳቸውንም።
በቤይሩት ለስራ የተሰማሩ ኢትዮጵያውያን አቤቱታና ሰላማዊ ሰልፍም ይዘናል።
ብዙ ችግር አለ ቤይሩት ላይ፣ ብንነካው ብናወራው የማይቀረብ ሰቆቃው በጣም የበዛ ነው። ስለዚህ በተቻለ መጠን እንደው መንግስት ይህንን አይቶ ከዛ የሚመጣውን ማስቆም ቢችል።
እንግዲህ ኤምባሲው ችግር ደርሷል ተብሎ ሲነገረው ነው መድረስ የሚችለው።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ዜና እናስቀድም።
የዩናይትድ ስቴትስ መንግስት የፌዴራል ምርመራ ቢሮ ባለሙያዎች ወደ ኢትዮጵያ እንደሚልክ ለጉብኝት ወደዚያው የሄዱት የዩናይትድ ስቴትስ የንግድ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ጂልበርት ካፕላን ሀሳብ ማቅረባቸውን የውጭ ጉዳይ መስሪያ ቤቱ ለቪኦኤ አረጋግጧል። ለዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ማብራሪያ እንዲሰጡን ላቀረብነው ጥያቄ የመስሪያ ቤቱ የፕሬስ ኦፊሰርና ቃል አቀባይ ጁሊያ ሜሰን በኢሜይል በሰጡን ምላሽ ረዳት የውጭ ጉዳይ ሚኒስትሩ ባቀረቡት ሀሳብ ኤፍቢአይ ባለሙያዎቹን ለመላክ ዝግጁ መሆኑን ያሳወቀው የቅዳሜውን የመስቀል አደባባይ ፍንዳታ ለማጣራት የውጭ ድጋፍ እንደሚጠይቅ የኢትዮጵያ መንግስት በማሳወቁ ምክንያት መሆኑን ገልጿል።
የኤርትራ ልዑካን ከኢትዮጵያ ስለቀረበው የሰላም ጥሪ ለመነጋገር በያዝነው ሳምንት አዲስ አበባ እንደሚገቡ ኢትዮጵያ አስታውቃለች። የውጭ ጉዳይ ሚኒስትር ዛሬ ስላስታወቀው ዜና ዝርዝር አልተናገረም። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ባለፈው ሳምንት በሀገራቸው የሰማዕታት መታሰቢያ ዕለት ባደረጉት ንግግር መልእክተኞችን እንደሚልኩ ቃል ገብተው ነበረ። በምሽቱ የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ኃላፊ የሆኑትን አቶ ፍጹም አረጋ እነዚህ ልዑካን መቼ ነው የሚገቡት ስል ጠይቄያቸው ነበር።
አሁን ማውቀው ነገር እስካሁን እንዳልገቡ ነው።
ስለዚህ መቼ ነው የሚገቡት?
እሱን በእርግጠኝነት መናገር ያስቸግራል። ያው ባለፈው እንደተገለጸው በዚህ ሳምንት እንደሚሆን ነው። እስካሁን አልገቡም።
በሌላ ዜና በመስቀል አደባባይ በተፈጸመው የቦምብ ጥቃት ላይ የሚካሄደው ምርመራ ተጀምሯል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ጥቃት ለተጎዱ ደም ለግሰዋል። ከቅዳሜው ቦምብ ፍንዳታ ጋር በተያያዘ ተጠርጥረው ከተያዙት መካከል ደግሞ 26 ግለሰቦች ዛሬ ፍርድ ቤት ቀጥረው ተቀርበው የጊዜ ቀጠሮ ተጠይቆባቸዋል። በሌላ ዜና ደግሞ አቶ ሽፈራው ሽጉጤ ከደኢህዴን ሊቀመንበርነት በገዛ ፈቃዳቸው ለቀው በምትካቸው ወይዘሮ ፈራያት ከሚል የደኢህዴን ሊቀመንበር ሆነው ተመርጠዋል።
በመጨረሻም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በውጭ ሀገር ላሉ የፖለቲካ ፓርቲዎች ያቀረቡትን ጥሪ መሰረት በማድረግ የኦሮሚያ አንድነትና ነጻነት ግንባር የተባለው ድርጅት ልዑክ ዛሬ አዲስ አበባ እንደሚገባ ተዘግቧል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አህመድ ሸዴ ለፋና ብሮድካስቲንግ ኮርፖሬት እንደገለጹት የኦሮሚያ አንድነትና ነጻነት ግንባር ልዑክ የድርጅቱ አመራር በሆኑት በብርጋዴር ጀነራል ከማል ገልቹ መሪነት ዛሬ አዲስ አበባ እንደሚገባ ይጠበቃል። የኦሮሚያ አንድነትና ነጻነት ግንባር አገር የሚገባው ጠቅላይ ሚኒስትር አብይ አህመድ በውጭ ሀገር ላሉ የፖለቲካ መሪዎች ፓርቲዎች ወደ ሀገር ገብተው በሰላማዊ መንገድ እንዲንቀሳቀሱ በሀገር ግንባታ ሂደቱም በጋራ እንዲሰሩ በተደጋጋሚ ያደረጉትን ጥሪ መሰረት በማድረግ ነው። ለዛሬ ያዝንላችሁ አጠራጥር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ ጋቢና ዝግጅቶቻችን እንምራችሁ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
ወደ መጀመሪያው ዘገባችን ነው የምናልፈው። በአዲስ አበባው የመስቀል አደባባይ የቦምብ ጥቃት ህይወታቸው ያለፈው ሁለት ሰዎች ማንነት ይፋ ተደርጓል። በጥቃቱ የተገደሉት የወላይታ ሶዶ ዮሴፍ አያሌው እና የወለጋው ቡሳ ጋዲሳ መሆናቸውም ታውቋል። ጠቅላይ ሚኒስትር አብይ አህመድ የሟቾቹን ቤተሰቦች ስልክ ደውለው አጽናንተዋል። የአዲስ አበባ አስተዳደር ተጎጂዎቹና ቤተሰቦቻቸውን ለመርዳት የገቢ ማሰባሰቢያ መርሃ ግብር መዘርጋቱንም አስታውቋል። ፍንዳታው በተለያዩ የሀገሪቱ ክፍሎች ቁጣን መቀስቀሱ የተሰማ ሲሆን ህዝቡም በያለበት ለጠቅላይ ሚኒስትሩ ያለውን ድጋፍ መግለጹን ቀጥሏል። እስክንድር ፍሬው ከአዲስ አበባ ተጨማሪ ዘገባ አለው።
ለጠቅላይ ሚኒስትር ዶክተር አብይ አህመድ ድጋፍ ለመስጠት ቅዳሜ ዕለት በመስቀል አደባባይ በተጠራው ሰላማዊ ሰልፍ ወቅት በተወረወረው ቦምብ የሞቱት ሰዎች ቁጥር 2 መድረሱ የተገለጸው በትናንትናው ዕለት ነው። የሟቾቹ ማንነት ደግሞ ዛሬ ይፋ ተደርጓል። የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር ገጻቸው እንዳመለከቱት በዚህ የቦምብ ጥቃት ህይወታቸው ያለፈው ዮሴፍ አያሌውና ጉሳ ጋዲሳ የተባሉ ወጣቶች ናቸው። የ28 ዓመቱ ዮሴፍ አያሌው የወላይታ ሶዶ፣ የ25 ዓመቱ ጉሳ ጋዲሳ ደግሞ የወለጋ ጊምቢ ተወላጆች መሆናቸውም ታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስልክ በመደወል ያጽናኑትም የነዚህን ሁለት ወጣቶች ቤተሰቦች መሆኑን አቶ ፍጹም ጠቁመዋል። የአዲስ አበባ አስተዳደር በበኩሉ በቦምቡ ጥቃት ለተጎዱ ወገኖች ድጋፍ የሚሆን 10 ሚሊዮን ብር መመደቡን የከተማዋ ከንቲባ ድሪባ ኩማ አስታውቀዋል። ተጨማሪ ገቢ ለማሰባሰብ የሚሰራ ኮሚቴ መቋቋሙንም አብራርተዋል።
ይሄ ኮሚቴ በአንድ በኩል ድጋፍ መስጠት የሚፈልጉ የከተማችን ነዋሪዎች፣ ባለሀብቶች፣ መንግስታዊ ያልሆኑ ድርጅቶች እና እንዲሁም ደግሞ የተለያዩ የመንግስት ተቋሞች ጭምር ድጋፍ በማሰባሰብ መልሶ ሁለተኛ ደግሞ የከተማ አስተዳደሩ የተጎዱትን ዜጎች ለማገዝ እስከ 10 ሚሊዮን ብር ለዚህ ስራ መድባለን። በቂ ገንዘብን በማሰባሰብ እንደየጉዳታቸው መጠን መደገፍ ይኖርብናል ብለን ወስነናል።
የቀዳሚው የቦምብ ጥቃት ግን ጠቅላይ ሚኒስትሩን ለመደገፍ የሚካሄዱ ሰልፎችን አላቆመም። የድሬዳዋ ለጠቅላይ ሚኒስትሩ ድጋፍ ለመስጠት በአፋር፣ ሰመራና ሎጊያ ከተሞች አደባባይ የወጡ ሰልፈኞች የክልሉ አመራሮች ከዚህ ለውጥ ጋር እንዲሄዱ ጠይቀዋል። በተለያዩ የአገሪቱ ማዕዘናት የሚገኙ ዜጎችም የአዲስ አበባው ጥቃት ያስቆጣቸው መሆኑን መግለጻቸውን ቀጥለዋል። ቅዳሜ ጠቅላይ ሚኒስትር ዶክተር አብይ አህመድን በመደገፍ ሰልፍ የወጡትና ትናንት እሁድ ደግሞ ከክልሉ ፕሬዝዳንት ገዱ አንዳርጋቸው ጋር የተወያዩት የደሴ ከተማ ነዋሪዎችም ተመሳሳይ ሀሳብ አንጸባርቀዋል። በስታዲየም ውስጥ በተካሄደው በዚህ ውይይት ላይ የተሳተፉት አቶ ዮናስ ከበደ እንዳሉት በከተማዋ ያለው አስተዳደር ከተጀመረው ለውጥ ጋር የማይሄድና ለረጅም ጊዜ የቆየ ነው። የደሴ ከተማ ሕዝብ ለለውጥ ለሚሰሩት ለጠቅላይ ሚኒስትር አብይ አህመድና ለክልሉ ፕሬዝዳንት ገዱ አንዳርጋቸው ከፍተኛ ድጋፍ እንዳለውም አቶ ዮናስ አብራርተዋል። ስለ ጠቅላይ ሚኒስትር አብይ ካላቸው ሀሳብ ይጀምራሉ።
እሳቸውን በቃ ምን የደሴ ሕዝብ ብቻ ሳይሆን ይሄ እኮ የኢትዮጵያ ሕዝብ በሙሉ የወደዳቸው በእውነት ለመናገር ዶክተር አብይ አህመድ ለኢትዮጵያ የመጡ በእግዚአብሔር ዘንድ በኩል የተሰየሙ ትልቅ መሪ ናቸው። ትልቅ መሪ በእውነት መማማርን ያስተማሩ አሁንም በልመና ላይ ያሉ ሰው ናቸው። እንብጠር ይቅር እንባባል ነው የሚሉት። ያንንም የማይቀበሉት ኃይሎች አሉ። እንግዲህ እግዚአብሔር ነው እንግዲህ ካሁን በኋላ ይህን ደግሞ እርግጠኛውን የምናገረው ሰውየው ከእግዚአብሔር የመጡ ስለሆነ ሁሉን ነገር እየጠራረገ እሳቸው ወደፊት እንደሚቀጥሉ እርግጠኛውን የመናገር እችላለሁ።
በአጠቃላይ ግን ትናንት ከአቶ ገዱ አንዳርጋቸው ጋር በተደረገው ውይይት ላይ በተሰጠው መልስ የሰው ስሜት ምን ነበር? ሰው በዛ መልስ ረክቷል?
የሰው ስሜት ጥሩ ነው። በቃ እሳቸው እንደሚያደርጉት ሰው እሳቸውን ይወዳል። ባደረጉት ነገር በከፈሉት መስዋዕትነት ሰው በጣም 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 ነው የሚወዳቸው። እሳቸው የሚሉትን በሙሉ ይሰማል። የፈለገውን ሰው ቢናገሩ አቶ ገዱ ይሰማቸዋል። በቃ ይህም ያህል ተቀባይነት ያገኛቸው ምንድን ነው? እኔ እዛ ላይ አንድም የተናገርኩት ነገር አለ። ይሄ በልቶ ጠግቦ አይደለም፣ ተመችቶት አይደለም በኑሮ። ግን ዶክተር አብይን፣ አቶ ለማ መገርሳን፣ አቶ ገዱ አንዳርጋቸውን፣ አቶ ደመቀን ይወድ የቻለው ትንሽ የዲሞክራሲ ስላንጭን ስላሳዩን እንደፈለግን እንድናወራ ስላደረጉ ነው እንጂ የኑሮ ለውጥ አድርገው አይደለም። ህዝቡ የሚፈልገው ታፍኖ ነበረ። አሁን ግን ይህን ፍንጭ ስላገኘ ህዝቡ በደስታ ላይ ነው። በቃ
በተመሳሳይ በግል ስራ ላይ የተሰማሩት የደሴ ከተማ ነዋሪ አቶ ፈንታው ወርቁም በመስቀል አደባባይ የደረሰው የቦምብ ጥቃት ከፍተኛ ሀዘን መፍጠሩን፣ ቁጣም ማስከተሉን አብራርተዋል።
እጅግ አዝነናል። የሚያሳፋሪና አሳዛኝ ነው። ከቻይና አልመጣም፣ ከህንድ አልመጣም። አብይ አህመድ ማለት ከኢትዮጵያ በኢህአዴግ ስር የነበረ ጠንካራ አንጀተ ቀጭን መሪ ነው። ይህ ስለሆነባቸው ብቻ ነው ያኮረፉት ወዳሞች። እንደዚህ አድርገው በጎን ላይ ጥይት መተኮስ፣ በጎን ላይ ፈንጂ አጥምዶ ማድረግ እኩይ ተግባር ነው። እጅግ እናወግዛለን። በጣም የሚያሳዝን ነው። ግን እድሜ ይስጣቸው፣ እንባችን አብሰውናል። ዶክተር አብይ አህመድ በተተኮሰው በተወረወረው ለተጠቃጣ ጉዳይ ላይ ግን የደሴ ከተማ ነዋሪነት በጣም እጅግ አዝኗል። ማንንም የሚያሳዝን ነው። በሰላም ለመገደፍ የወጣን ህዝብ ደብተርና ባዶቹን የወጣን እንዲያርጉ በፈንጂ የሚሞክር እጅግ በጣም አሳዛኝ ነው። አዝነናል፣ በጣም አዝነናል። ራሳችን ላይ እንደተደረገብን የቆጠር ነው። ይህም ደግሞ መንግስት ያጣራዋል። መንግስት ተከታትሎ ለሚጠቅባቸው ሰው ቤት ለጠናናትን ለመንግስት ደግሞ አከታትሎ ደግሞ ለኢትዮጵያ ህዝብ ደግሞ የሚወስነውን ውሳኔና የሚወስደውን ፍርድ እንዲያሳይልን ከመንግስት እንጠብቃለን።
እናም በተለያዩ የሀገሪቱ ማዕዘናት የሚገኙ ዜጎች የአዲስ አበባው የቦምብ ጥቃት ያስቆጣቸው መሆኑን መግለጻቸውን ቀጥለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በጥቃቱ ህይወታቸው ያለፈው ሰዎች ማንነት ይፋ ተደርጓል። ለተጎዱትም እርዳታ ለማሰባሰብ ስራ መጀመሩ ታውቋል። የስቴዲየሙ ወይም ከትላንትና በስቲያ የተደረገው የቦምብ ጥቃትን በተመለከተ ነው ይሄ መግቢያ።
አዎ፣ እንግዲህ በመስቀል አደባባይ በተፈጸመው ቦምብ ጥቃት ላይ የሚካሄደው ምርመራ ተጀምሯል። ከምርመራው ጋር በተያያዘ ደግሞ 26 ተጠርጣሪዎች ፍርድ ቤት ቀርበዋል። ይህንኑ በተመለከተ በምሽቱ የፌዴራል ፖሊስ ኮሚሽነር ዘይኑ ጀማልን አነጋግሬያቸው ነበር። ማብራሪያ ሰጥተውኛል።
ጥሩ። ያው ከሀገር ውስጥ ባለፈው ለመጥቀስ ሞክሬ ነበረ። ከሀገር ውስጥ በዋናነት የምርመራ ዘርፉን የሚመሩ ምክትል ኮሚሽነር ጀነራል ነው የሚመሩት። እንግዲህ ፌዴራል ፖሊስ እንደ አንድ ዩኒት ይሳተፋል ማለት ነው። የምርመራ ኤክስፐርቶች አሉ። ሌላ የአዲስ አበባ ፖሊስ እንደዚሁ የምርመራ ኤክስፐርቶች አሉ። አቃቢ ሕግ አለ። ብሔራዊ መረጃና ደህንነት አገልግሎት ኤክስፐርቶች አሉ። እነዚህ አራት ተቋማት በአንድ ላይ ሆነው ነው እንግዲህ ምርመራው የሚካሄደው። አሁን ዛሬ በተለይ ፎረንሲክ አካባቢ ቴክኒክ ቴክኖሎጂ ጋር በተያያዘ የሚደረጉ ምርመራዎች እንዲያግዙን የፍቢአይዎች በፈቃደኝነት ስለመጡ እነሱንም የዛ ቡድን አካል ሆነው ጋራ ስራ የጀመሩበት ሁኔታ ነው ያለው። ሲሆን
ምን ያህል ባለሙያዎች ናቸው በምርመራው ለመሳተፍ የአሜሪካ ብሔራዊ የምርመራ ቢሮ ኤፍቢአይ ባለሙያዎች የመጡትና የተቀላቀሉት ይህንን ቡድን?
አራት ባለሙያዎች ናቸው። የቲም መሪያቸው አለ። ዋና ዋና ባለሙያዎች አሉ። አንዱ የቲማቸው መሪ ነው። በአጠቃላይ አራት ባለሙያዎች ናቸው።
በዚህ ምርመራ እስካሁን ድረስ የተገኘ ውጤት አለ? አመላካች የሆነ ነገር
ገና ነው የሆነ ገና ነው። በጣም ውስብስብ የሆነ ስለሆነ ድርጊትን ስለሆነ ገና ነው። ግን ያው አቅጣጫ አስቀምጠናል። ምንድን ነው የሚፈለገው ከምርመራው የሚፈለገው የሚለውን ነገር ዳይሬክሽን አስቀምጠናል። በዚህም መሰረት ዋናው ነገር አንደኛ ድርጊት የፈጸመው ማን ነው፣ ከዚህ ድርጊት ጀርባ አስተባባሪ የድርጊቱ አቀነባባሪው ማን ነው የሚለው ነገር በደንብ በመረጃና በማስረጃ ተደግፎ ለሕዝብ ይፋ እንደሚደረግ ይጠበቃል። ሁለተኛ ድርጊቱ ኢላማ ያደረገው ማን ነው። ያው የተለያዩ ስፔኩሌሽኖች ከህዝቡ አካባቢ የሚቀርቡ ስፔኩሌሽኖች አሉ እና እኛ ግን በባለሙያዎች በማስረጃ በተደገፈ መልኩ ድርጊቱ ማን ነው ኢላማ ያደረገው የሚለውን ነገር ሌላ መለየት ያለበት አንድ በጣም አስፈላጊ ነጥብ ተደርጎ ነው የተወሰደው። ሶስተኛ ባለፈው እንደገለጽ ነው ያው የተወሰኑ የፖሊስ አመራሮች እና አባላቶችን ጭምር አስረናል። ይሄ ሁኔታ በፖሊስ አካባቢ ክፍተት አለ ተብሏል። ክፍተት አለ ብለን ነው እንግዲህ ያሰብነው የተወሰኑ ኃላፊነት እንዲወስዱ እርምጃ የወሰድ ነው እና ይሄ ከሆነ ማነው ክፍተቱ የታየበት ምክንያት ምንድን ነው? ፖሊስ ሆን ብሎ በዚህ ሻጥር ላይ የተሳተፉ የፖሊስ አካላቶች አሉ? ሆን ብለው ነው ያደረጉት ወይስ በእንዝላልነት የተከሰተ ነገር ነው የሚለውም ነገር ሌላው መጣራት ያለበት ተገቢ ቀርቶ ለህዝብ ይፋ መደረግ ያለበት አንድ ሶስት ጉዳይ አድርገን ነው ያየ ነው። እና በእነዚህ ሶስት ጉዳዮች ላይ ያጠነከረ የማጣራት ሂደት ነው የሚደረገው። በማጣራቱ ሂደት አንደኛ የተጎዱ ሰዎችን እንጠቀማለን። የተያዙ ተጠርጣሪዎች እስካሁን ድረስ 28 ተጠርጣሪዎች ይዘናል። እነዛም በሙሉ እንመረምራለን። ከህዝብ የሚመጡ ኢንፎርሜሽን የተለያዩ ቪዲዮዎች፣ የተቀረጡ እንትኖች ካሉ ዶክመንቶች እንዳሉ ወዘተ እንጠቀማለን እና በዛ መልኩ በጣም ፕሮፌሽናል በሆነ መልኩ እንትን ተብሎ የሚገኙ መረጃዎች አናላይዝ ተደርገው እያንዳንዱ ዶት ተገናኝቶ በሚገኝ ማስረጃ መሰረት ውጤቱ ለህዝብ ይፋ የሚደረግ ይሆናል። ውጤቱን መሰረት በማድረግ በጣም ተጨማሪ የሚወሰዱ እርምጃዎች ካሉ አካላት ካሉ እርምጃ የመውሰድ ስራ ይሰራ ይሆናል ማለት ነው።
ከዚህ ከፍንዳታው ጋር በተያያዘ የተጠረጠሩ ሰዎች ዛሬ ፍርድ ቤት ቀርበዋል እና ምን ደረሰ ጉዳያቸው? ለጊዜ ቀጠሮ ነው ፍርድ ቤት የቀረቡት?
በጊዜ ቀጠሮ የጊዜ ቀጠሮ ነው። አሁን ገና ነው፣ ዛሬ ነው ገና ኦርጋናይዝ በሆነ መልኩ አቅጣጫ አስቀምጠን የት ነው ዛሬ ስለሆነ ያው የግድ የፍርድ ቤት ቀጠሮ መጠየቅ መቻ የግድ አስፈላጊ ነው።
የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ለሰጡን ማብራሪያ በጣም እናመሰግናለን። በአሜሪካ ድምጽ ስም
እኔም በጣም አመሰግናለሁ ሲሆን ስለጠየቃችን።
በሌላ በኩል ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በዚሁ አደጋ ለተጎዱ ሰዎች የደም ልገሳ አድርገዋል። ይህንኑ በተመለከተ የጠቅላይ ሚኒስትሩን ቢሮ ጽህፈት ቤት ኃላፊ አቶ ፍጹም አረጋን ጠይቄያቸው ነበር።
10:30 ላይ ነው የሰጡት። እንደ ማንኛውም ዜጋ ለወገን ምን ትልቅ ዋጋ ያለውን ደም በመስጠት አርአያ መሆን አለብኝ በሚል ነው እንግዲህ ይህንን ያደረጉት። ከወገን ፍቅር በመነሳት ነው። ራሳቸው ናቸው ደም መስጠት ስላለብኝ የደም ባንክ ሰዎችን ጥሩልኝ ብለው የነገሩኝ። እንደዚህ መሰረት ነው እንዲመጡ የተደረገው።
በሌላ በኩል የተለያዩ የጤና ባለሙያዎች በበጎ ፈቃደኝነት በዚህ አደጋ ለተጎዱት የደም ልገሳ አድርገዋል። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዝግጅታችን እናልፋለን። በትላንትናው ዕለት ዓለም አቀፍ የቤት ሰራተኞችን ቀን በማስመልከት በቤሩት ለስራ የተሰማሩ ኢትዮጵያውያን በሰላማዊ ሰልፍ ላይ በመገኘት ችግሮቻችን ይፈቱ፣ ድምጻችን ይሰማ ሲሉ መፈክሮቻቸውን አሰምተዋል። መስታወት አረጋው ዝርዝሩ ይዛለች።
በትላንትናው ዕለት በተካሄደው ዓለም አቀፉ በቤት ውስጥ ስራ ላይ የተሰማሩ ዓመታዊ ቀን የእግር ጉዞና ሰላማዊ ሰልፍ ላይ በርካታ ኢትዮጵያውያን ተገኝተው ነበር። ከስሪላንካ፣ ከኔፓል፣ ከፊሊፒንስ፣ ከባንግላዴሽ እንዲሁም ከሌሎች ሀገራት ወደ ሊባኖስ ለስራ የመጡ ዜጎችም በሰላማዊ ሰልፉ ታድመው ነበር። ሰላማዊ ተስፋዬ በቤሩት ችግር የደረሰባቸው ኢትዮጵያውያንን በመርዳት ስራ ላይ የተሰማራ ቡድን ፍካት ኢትዮጵያ ማህበር መስራችና አስተባባሪ ናት።
ኤምሲሲ የሚባል ድርጅት በየአመቱ ይህን ጉዞ ያዘጋጃል፣ የእግር መንገድ ጉዞ ያዘጋጃል። ይህን ተሳተፉ፣ መብታችን ይከበር፣ የተለያዩ መፈክሮችን እንድንጽፍ እድል ይሰጣሉ። አጋጣሚውን ደግሞ ተጠቅመን እኛ ጥያቄዎቻችንን ለሚመለከተው አካል እንዲደርስ ሚሴጅ አደረግን ማለት ነው። እህቶችን ግፍ መከራ እኛ ግሩፖች ወይም ደግሞ ማህበራት ልንወጣ አልቻልንም። ከአንድም ሶስት አውሮፕላን በቀን ይገባል። የት ናቸው እህቶቻችን? አናውቅም። ችግር መከራ ሲደርስ መፍትሄ ቶሎ አናገኝም። የእነሱ አመጣጥ ወዴት እንደሆነ አናውቅም። የተቀመጠውም አካል ወዴት እንደሆነ አናውቀው። እዚህ ሀገር ያለ የተቀመጠው ቆንጠላው በግጭ ስነግርሽ በጠየቅንበት ሰዓት ላይ ለምንድን ነው መፍትሄ የማይመጣው? የመጀመሪያው ምክንያታቸው ለጥይት ስምምነት የለም ነው። ሁለተኛው ደግሞ እኛ እዚህ የተቀመጥነው አንዳንድ ጉዳዮችን ለማስፈጸምና ፓስፖርት ለማሳደስ ነው። ከዚህ በላይ የመስራት አቅሙም ሆነ ችሎታው የለንም ብለው ነው ረግጠው የሚመልሱልን። ስለዚህ ይህን ደግሞ የሚመለከተው አካል ወይ የዚህ ሀገር አካል ነው፣ እዚህ ሀገር የተቀመጠ መንግስት፣ ወይም ደግሞ የኢትዮጵያ መንግስት ነው ማለት ነው። የኢትዮጵያ ልጆች መብታችን ይከበር፣ ወደ ጠቅላይ ሚኒስትሩ ጥሪያችን የሚተላለፍ ብዙ እህቶች አሉ። እናንተም ታውቃላችሁ፣ ሰው ሳይገሉ ገላቸዋል በሚል ወንጀል ተወንጅለው ፍርድ ያልተፈረደባቸው የት እንዳሉ በየማዳን ቤቱ የሚሰቃዩ እህቶች አሉ። ወንድሞች አሉ፣ የሼልተሩ የተቀመጡ እህቶች አሉ። በጣም ብዙ ችግር አለ ቤሩት ላይ፣ ብንነካው ብናወራው የማይቀረብ። ስለዚህ ይሄ ደግሞ የመጀመሪያው ተጠያቂ የሚሆነው እዚህ ያለ ቆንጸላ ነው ስንል፣ ቆንጸላው ደግሞ እኔ ይሄ ነው ምላሽ ብሎ የሰጠ ምላሽም ስላለ ነው ትላንት በመፈክርም ድምጻችን እንድናስቀመጥ ነው ማለት።
ወይዘሮ ሳራ ታደሰ ለ18 ዓመታት በቤሩት በስራ ላይ ትገኛለች። ለስራ የሚመጡ ኢትዮጵያውያን ችግር እየተባባሰና መፍትሄ ያልተገኘለት እንደሆነ ትናገራለች።
እንግዲህ አንድ ማስተላለፍ የፈለግነው መልእክት ከኢትዮጵያ በቀን ቢያንስ 2 ፕሌን ሙሉውን ኢትዮጵያዊ ይመጣሉ ወደዚህ። በጣም የሚያስጠላ ችግር ነው እየደረሰ ያለው። አንደኛ ቋንቋ አይችሉም። እኛ እንኳን አግኝተናቸው ለመረዳዳት ቋንቋ አንግባባም። ሁለተኛ እድሜያቸው ቢያንስ ከ16 እስከ 22 23 በእድሜ ደረጃ ያሉ ልጆች ናቸው የሚመጡት። ሰቆቃው በጣም ይበዛ ነው። ስለዚህ በተቻለ መጠን እንደው መንግስት ይሄንን አይቶ ከዛ የሚመጣውን ማስቆም ቢችል። ሲቀጥል ደግሞ እዚህ ያለው ቆንጽላ ተደራሽነቱ በጣም አነስተኛ ነው። በጣም የሥራ ቸልተኝነትም አለ። ይሄ ነው ብዬ ቃላት ያጥረኛል ለመናገር። በእርግጥ ወደ 400,000 እና 500,000 ኢትዮጵያውያን አለ እዚህ ሀገር፣ እንደውም ከዛ የበለጠ። መንግስት ይሄንን አይቶ አንድ ልባት ሊያደርግልን። እህቶቻችን እየሞቱ ነው፣ በየመንገዱ እየወደቁ ነው። 5 ሬሳ በአንድ ሳምንት ውስጥ ነበር በቀደም ዕለት ለምሳሌ። የተለያየ አደጋ ነው። እነኚህ እድሜያቸው ለአቅመ አዳም ያልደረሱ ልጆች እየመጡ እዚህ ለማያውቁት ነገር ይጋለጣሉ፣ ራሳቸውን ለአደጋ ያጋልጣሉ። ይሄንን እንደው መንግስት ትኩረት ቢሰጥበት ብዬ ነው የምለው እኔ። እና የሰላማዊ ሰልፉም ይሄንን በተመለከተ ነው። ያው እግረ መንገዳችንን ብሶታችንን ነው የተናገር ነው። ሁሉም ቁስለኛ ነው እዚህ ሀገር፣ ሁሉም ብሶተኛ ነው። በህይወት ውስጥ አብረን እየኖርን እያለን ስላለን የእያንዳንዷ ኢትዮጵያዊ ቁስል ቁስሌ ነው ይሰማኛል፣ ከምገልጸው በላይ ነው። ቤሩት ሊባኖስ ውስጥ ያለው የኢትዮጵያውያን ሰቆቃ እንደው ይሄንን የኢትዮጵያ መንግስት ይሄንን እንደው ከግምት ውስጥ አስገብቶ አንዲት እንደው ትንሽ እንደው መልከት ቢለን ብለን ነው ይህንን ያደረግነው።
አቶ መላው ጌታቸው በቤሩት የኢትዮጵያ ቆንጽላ ጽህፈት ቤት የዜጎች ጉዳይ አማካሪ ናቸው። ለስራ የመጡት ኢትዮጵያውያንን ችግር በአቅማችን ለመፍታት እየሞከርን ነው በማለት በቤሩት የሚገኙ ኢትዮጵያውያን ላቀረቡት ቅሬታ ምላሽ ይሰጣሉ።
እንግዲህ ቆንስላው ችግር የደረሰባቸው ዜጎችን ከአሰሪዎቻቸውን በማስጠራት በማነጋገር ያሉባቸውን ችግር እንዲፈቱ፣ ከአሰሪ ጋር ካልተስማሙ ደግሞ ቤት እንዲቀየርላቸው ከኤጀንሲዎች ጋር በመሆን፣ ከዛ ውጪ ደሞዝም አነስተኛ ከሆነ የሚከፈላቸው እንዲጨመርላቸው፣ ታመው ሐኪም ቤት ያሉትንም በመጠየቅ እንደውም መንገድ ላይ የሚጣሉ ዜጎቻችን አንስተን ወደ ሐኪም ቤት በማስገባትና በማሳከም ጉዳዮቻቸውን ጨርሰን ወደ አገር ቤት እንልካለን። ከዚህ ውጪ ያው በያሉበት አካባቢ ደግሞ ስብስብ በመፍጠር ቡድን በመፍጠር ተደራጅተው ችግር ሲደርስባቸው የመጠየቅ ኃላፊነት እየሰራን እንገኛለን። እንግዲህ መንግስት ይህንን በተመለከተ በአገር ቤት እየሰራ ያለው ነገር አለ። ከዚህ በፊትም መግለጫዎችንም ሰጥተዋል። ይህን በተመለከተ በአማካይ አገር ቤት ብዙ ሰው እየወጣ እንደሆነ ወደ መካከለኛ ምስራቅ፣ ወደ ሊባኖስም እንደዚሁ እየመጣ ይገኛል። የቆመ ነገር የለም። ስለዚህ በቅርብ ጊዜ ውስጥ እነዚህ የስልጠና ሁኔታዎችን አመቻችተው በተለይ የዚህ የሁለትዮሽ ስምምነቱንም እንግዲህ ከኛ እጅ ወጥቶ እዚህ ሀገር መንግስት እጅ ጋር ነው የሚገኘው። እሱም ቶሎ ተፈርሞ ሰዎች ሰልጥነው በህጋዊ መንገድ እንዲመጡ ለማድረግ ጥረቶች እየተደረጉ ነው። ብዙ ስራዎች መሰራት ያለባቸው በሀገር ቤት እንደሆኑ እናምናለን። እኛ ግን በተለይ እዚህ ያለውን ስራ ነው አተኩረንም እየሰራን ያለ ነው እና
ኤምባሲው እንደዚህ የከፋ አደጋ ሳይደርስባቸው ዜጎቹን እንዴት አድርጎ ማዳን ይችላል?
እንግዲህ ኤምባሲው ችግር ደርሷል ተብሎ ሲነገረው ነው መድረስ የሚችለው። በየአካባቢ ሁሉ ቦታ ካለን ከሰው ኃይልና ካለን ተደራሽነት አኳያ ቆንስላ ጽህፈት ቤታችን ሁሉ ቦታ መገኘት አይችልም። ለዚህም ነው ዜጎቻችን ባሉበት አካባቢ እንዲደራጁ የድጋፍ አገልግሎት የምንሰጠውና በዛው አማካኝነት ወደ ኤምባሲ ወዲያውኑ ኮንታክት አድርገው ችግር ሲደርስባቸው ኤምባሲው ይደርስና ያው ጠበቃ የማቆም ሂደት፣ ክስ የመመስረት ሂደት፣ እነዚህ ስራዎችን እንሰራለን።
ዓለም አቀፉ የሰዎች መብት ተሟጋች ሂዩማን ራይትስ ዎች ባወጣው መረጃ መሰረት በርካታ ለቤት ውስጥ ሰራተኝነት ወደ ቤሩት የሚመጡ የተለያዩ ሀገራት ዜጎች እስከ ሞት የሚያደርስ ከፍተኛ በደል መመዝገቡን አስታውቋል። ይህ ሰብአዊ መብትን የጣሰ የስራ ግንኙነት መፍትሄ እንዲያገኝም ለአመታት ለሚመለከታቸው ዓለም አቀፍ የሰብአዊ መብት ድርጅቶች በማሳወቅና አብሮ በመስራት ላይም ይገኛል።
መስታወት አረጋውን ለዘገባው እናመሰግናለን። ተከታዩ ዘገባዎችንም ከዚሁ ከስደተኞች ጋር የተያያዘ ጉዳይ ላይ ያቆየናል። ስፔን ባለፈው የተቀበለቻቸውን ስደተኞች በተመለከተ የአውሮፓ ህብረት ለአስቸኳይ ስብሰባ ተቀምጧል። ቆንጅታዬ አጠር ያለ ዘገባ አድርሳናለች።
የትናንቱ የብረሰልሱ አስቸኳይ ስብሰባ የተጠራው ነፍስ አድን መርከብ 1500 የሚሆኑ ፍልሰተኞችን ይዞ ስፓኝ የጠረፍ ክልል ከደረሰ በኋላ ነው። ስፔን ስደተኞቹን ያስገባቻቸው ባለፈው ሳምንት ጣሊያንና ማልታ ፍልሰተኛ የያዙ መርከቦችን ወደባችን ላይ አናስቆምም ብለው ከከለከሉ በኋላ ነው። ስፔንም ብቻዬን ሸክሙን አልችለውም ብላለች። ጠቅላይ ሚኒስትሩ ፔድሮ ሳንቼዝ
We are willing to reach this common response to a global challenge
which ለዚህ ዓለም አቀፍ ፈተና የጋራ ምላሽ ለመስጠት ዝግጁ ነን። በተለይ ባሁን ወቅት ፍልሰተኛው የሚጎርፈው በምዕራባዊ ሜዲትራኒያን በኩል በመሆኑ ከሌሎቹ ጓዶቻችንና አባል ሀገሮች እገዛ እንጠይቃለን።
የምስራቅ አውሮፓ ሀገሮች ቼክ ሪፐብሊክ፣ ሃንጋሪ፣ ፖላንድና ስሎቬኪያ ፈጽሞ አንተባበርም ብለዋል። ይህም በመሆኑ ፍልሰተኞቹን ተቀብሎ የማስተናገድ ሂደቱን በተመለከተ በህብረቱ ደረጃ ስምምነት ላይ ለመድረስ ይበልጡን አዳጋች አድርጎታል። የጀርመን ቻንስለር አንገላ መርክል ናቸው 16ቱ ሀገሮች የተሰበሰቡት 28ቱንም አባል ሀገሮች የሚያስማማ ውሳኔ ሳይጠበቅ ሁለት ወይ ሶስት ሀገሮች የሚተባበሩበትን መንገድ ለመፈለግ ነው ብለዋል። በጉዳዩ ላይ የሚካሄደው ውይይት የአህጉራዊ ህብረቱ ሊቀመንበርነት ኦስትሪያ እስከምትረከብበት ሁለተኛው የዓመቱ አጋማሽም ድረስ እንደሚዘልቅ ነው የሚጠበቀው። 239 አፍሪካውያን ፍልሰተኞችን ያሳፈረ ሌላ ነፍስ አድን መርከብ ጣሊያንና ማልታ ወደብ እንዳይቆም ተከልክሎ ሜዲትራኒያን ባህር ላይ ከትናንት ጀምሮ መዋለሉ የጉዳዩን አጣዳፊነት ይበልጡን አጉልቶታል።
ከታበባ ውባለሜ የታለ ከማታው ከወገር የተሸኘች እንኳን ተረኗ ቀፍቶ ትንፋሿ የሷታ ታሰበ ለኔ ለታናሿ ከፊደል ገበታ ነጥቃ ህልምሽን ጎማሰ ግና የእድሜ ልክ አዘኔ እንዳግም ማሽ ምን አውቃለ ሁኔ ከፊደል ገበታ ነጥቀ አንገቷን ለቀንበር ብለ የእድሜ ልክ ሀዘኔ ይኸው ያንቺ እጣ ታጭቻለ ሁኔ ስማ በለው ስማ
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበር።
መስታወት ከዛ በፊት በመግቢያችን ላይ ያስተዋወቅ ነው የመቶ አለቃ ማስረሻ ሰጤ የእስር ቤት ታሪክ በነገው ምሽት ይዘን እንደምንመለስ ቃል እንገባለን ለአድማጮች።
እንግዲህ ለዛሬ መልካም ምሽት። ፕሮግራማችን በዚሁ ተጠናቋል። በጀመርነው ሙዚቃ እንሰናበታችኋለን።
እኛም በየቦታው ስደታ ይጥራ ቀንም ያወጣ እውቀት ሆኖ እንጂ መች ሩቅ ነበረ የንጋት ደጅ
የኔ ህልሜ ባገሬ ነው የኔ ህልሜ ባገሬ ነው የኔ
ቋንቋ ሬታን የሚሰማ ዘመን
Kun Radio Sagale Americati.